አሻም እንደምን ሰነበታችሁ? ይህ የጨዋታ እንግዳ ዝግጅት በሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር ኢትዮጵያውያን በአሜሪካ በሚል ርዕስ የተጀመረው ኦራል ሂስትሪ ፕሮጀክት አካል ነው። በቀጥታ ወደ ጨዋታው ከመሄዳችን በፊት በአሜሪካ ስላሉ ኢትዮጵያውያን በጥናት የተደገፉ ጥቂት መረጃዎችን እናካፍላችሁ። ኢትዮጵያውያን በአሜሪካ ከመቼ ጀምሮና እንዴት ሄዱ ለሚለው ኢትዮጵያውያን በፈቃዳቸው ወደ አሜሪካ በመፍለስ ወይንም ማይግሬት በማድረግ ከሌሎች አፍሪካ ሀገሮች ቀዳሚ እንደሆኑ የዩናይትድ ስቴትስ ኮሚቴ ፎር ሬፊጂስ መረጃ ያመለክታል። በዚሁ ድርጅት መረጃ መሰረትም ከ1980ዎቹ አመቶቹ በሙሉ እንደ አውሮፓውያን አቆጣጠር ናቸው። ከ1980ዎቹ አስቀድሞ ኢትዮጵያውያን ወደ አሜሪካ ይጓዙ የነበረው ለከፍተኛ ትምህርት እንደሆነና ትምህርታቸውን እንደጨረሱም ከጥቂቶች በስተቀር አብዛኛዎቹ ወደ ሀገራቸው መመለሳቸውን ይገልጻል። የሆነ ሆኖ አንድሩ ሎረንስ የተባሉ ጸሐፊ መጀመሪያዎቹ ፈላሽ ወይንም ኢሚግራንትስ ኢትዮጵያውያን ከቦረና በኤሊስ ደሴት ኒውዮርክ የገቡት በ1909 ነው ይላል። ማስረጃው የአሜሪካ ብሔራዊ የፖለቲካ ሰርቪስ ባሳተመው ካሌንደር ላይ የወጣው ፎቶግራፍ ነው። ፎቶግራፉን ያነሳው አውጉስተስ ቬርማን ብዙ ሚሊዮኖች ወደ አሜሪካ በገቡበት የኤሊስ አይላንድ ፖርት ኦፍ ኤንትሪ የምዝገባ ሰራተኛ እንደነበረና ብዙ ጊዜም በተለይ ለጤና ምርመራም ሆነ ለጥያቄ የሚያቆዩአቸውን ስደተኞች ፎቶግራፍ ያነሳ እንደነበር ገልጿል። በፎቶግራፉ ላይ የሚታዩት ልጆች ሴቶች ወጣትና ከፍ ያሉ እንዲሁም ወንዶች ናቸው። የጸጉር አሰራራቸውና አለባበሳቸው በያዙት ጋሻ የአንድ ሰው ቤተሰብ አባላት መሆናቸውንና ከቦረናም መሆናቸውን እንደጠቆመ ተገልጿል። ብዙ መላምቶች ቢቀመጡም እነዚህ በፎቶግራፍ ላይ ያሉ ሰዎች እንዴትና ለምን እንደመጡ ጥርት ያለ መረጃ አልተገኘም ይላሉ ጸሐፊው። ከየትኛው የቦረና አካባቢም እንደሆኑ ጭምር በኦፊሴል የሚታወቀው ኢትዮጵያውያን ኑሯቸውን በአሜሪካ ለመመስረት እንዲመጡ የተመቻቸላቸው በ1980 በወጣው ሬፊጂ አክት መሆኑ፣ በዚህ ህግ መሰረትም በ1982 እና በ1994 መካከል ወደ አሜሪካ ከመጡት አፍሪካውያን ውስጥ ኢትዮጵያውያን ከፍተኛ ቁጥር መያዛቸው ተገልጿል። ኢትዮጵያውያን በገፍ ወደ አሜሪካ የፈለሱት በወታደራዊው ደርግ አገዛዝ ዘመን ሲሆን ይህም ከ1974 እስከ 1991 ባሉት ዓመታት ውስጥ መሆኑ በግልጽ ይታያል። ተከታዩ በቁጥር ከፍተኛው በዲቪ ሎተሪ ቪዛ የገቡት ኢትዮጵያውያን ናቸው። ይህ ፕሮግራም የተጀመረው በ1995 ሲሆን የዳይቨርሲቲ ሎተሪ ቪዛ ኢትዮጵያውያን ህጋዊ በሆነ መንገድ ወደ አሜሪካ እንዲፈልሱ የሚጋብዝ ፕሮግራም ነው። ፕሮግራሙን ከተጀመረ አንስቶ ባለፉት 27 ዓመታት እጅግ በርካታ ኢትዮጵያውያን የእድሉ ተጠቃሚ ሆነዋል። በዚህ ምክንያትም በአሜሪካ ያለውን ኢትዮጵያዊ ቁጥር ከአንድ ሚሊዮን በላይ አድርሶታል ይላል መረጃው። በ1980ዎቹ በወቅቱ በነበረው ድርቅና ረሃብም ሆነ በፖለቲካው ግፊት ብዙ ኢትዮጵያውያን ወደ ሱዳን ተሰደዋል። ይህም ወደ አሜሪካም ሆነ ሌሎች አገሮች ለመሄድ ካርቱም ወይንም ሱዳን መሸጋገሪያ ሆኖ አገልግሏል ማለት ነው። በዚህ በኩል ወደ ተለያዩ የምዕራብ አገሮች ለፈለሱ ኢትዮጵያውያን የሱዳን ኑሮ አስከፊ እንደነበር ታሪካቸው ያመለክታል። ሱዳን የነበሩት በርካታ ኢትዮጵያውያን የሄዱት ወደ አሜሪካ ነው። ኢትዮጵያውያን አሜሪካ ከገቡ በኋላ የመኖር ፍላጎታቸው ሌሎች ኢትዮጵያውያን በብዛት በሰፈሩበት የአሜሪካ ክፍሎች እንደሆነ፣ በዚህ የተነሳም ሎስ አንጀለስ፣ ዋሽንግተን ዲሲ፣ ዳላስ፣ ኒውዮርክ ለኢትዮጵያውያን ተመራጭ አካባቢዎች እንደሆኑ፣ በአሁኑ ወቅት የከተሞቹ ቁጥር ይብዛ እንጂ ኢትዮጵያውያን የሚፈልጉት ሌሎች የሀገራቸው ሰዎች በብዛት በሚገኙበት መኖር መሆኑ አሁንም የኢትዮጵያውያን አሰፋፈር ተመሳሳይ እንደሆነ መረጃው ያመለክታል። ከነዚህ ከተሞች ውስጥ ይበልጥ በኢትዮጵያውያን የሚመረጠው ዋሽንግተን ዲሲ ነው። ይህም የተስፋፋ የአገልግሎት ኢኮኖሚ ዘርፍ በመኖሩ ነው ይላሉ ፖል ኤስ ኮቤል የተባሉ ይህም ጽሑፍ የተመሠረተበት አጥኚ በጻፉት ጽሑፍ። በ1992 በሬፊጂ ሴትልመንት ቢሮ በወጣው ዳታ መሠረት ወደ አሜሪካ የገቡት ኢትዮጵያውያን 60% ወንዶች ነበሩ። በዚህ ጥናት ወንዶች በትምህርትም በማኅበራዊ ግንኙነታቸውም እድሉን እንዳገኙ፣ ከዚህ በተጨማሪም ክርስቲያኖች ቅድሚያ እንደተሰጣቸው፣ የአሜሪካንን ባህል ለማወቅና ለመልመድ በቀላሉ ይችላሉ ተብሎ መገመቱን፣ የሚበዙትም አማርኛ ተናጋሪ መሆናቸውን አጥኚው ይገልጻሉ። በ1986 The Economic and Social Adjustment of Non-Southeast Asian Refugees Survey መሰረት ለኢትዮጵያውያን ከአሜሪካውያን ባህል ጋር ስምምነት ለመሆን እንደከበዳቸው ያሳያል። በጥናቱ መሰረት ፈጣን በሆነውና በማንኛውም ዘዴ ራስን አውጣ ራስን አድን የሚለውን የዳበረ የካፒታሊስት ማህበረሰብ አስተሳሰብ ኢትዮጵያውያን ለመላመድ እንደቸገራቸው አጥኚው ይገልጻሉ። ኢትዮጵያውያን በዚህ ረገድ እርዳታ ድጋፍ ወደሚያገኙበት ቀደም ብለው ኢትዮጵያውያን በብዛት ወደሚገኙበትና በማህበራዊ ኑሮም በኢኮኖሚ ሁኔታቸው ተደራጁበት አካባቢዎች ዋሽንግተንና ዳላስ መሄድን መምረጣቸው አይገርምም ይላሉ። ኢትዮጵያውያንን ከመያሰባስቡ እንቅስቃሴዎች አንዱ የግር ኳስ ጨዋታና እንደ እቁብ የመሳሰሉ ማህበራዊ ግንኙነት ናቸው። ብዙ ኢትዮጵያውያን የአገራቸውን ማህበራዊ መዋቅርና ግንኙነት ሞዴል አለቀቁም ማለት ይቻላል። ኢትዮጵያውያን በአሜሪካም የሚገናኙበት በማህበራት በእቁብ እድር በመሳሰሉት ነው። በአሜሪካ ሁለተኛው ትውልድ የኢትዮጵያውያን ልጆች የአሜሪካን የትምህርት አገልግሎት አግኝተው ተሳክቶላቸዋል። ጥቂቶች አደገኛ ዙርር የወንጀል ቡድኖች ውስጥ በአባልነት በተለይ ሎስ አንጀለስ ዋሽንግተን ዲሲ መግባታቸው ይነገራል። ለዚህ ምክንያቱ በአሜሪካ ያለው የዘር መድሎና የኢትዮጵያውያን ክርስቲያናት ተጽዕኖ ማሳደር አለመቻላቸው ነው ይላል አጥኚው። ኢትዮጵያውያን ሴቶች በአሜሪካ ሕግ መሰረት ማህበራዊ ፖለቲካዊና ኢኮኖሚያዊ ነጻነትን ማግኘታቸው በተለይ በቤተሰብ መካከል ብዙ ግጭት እንዲፈጠር ምክንያት እንደሆነ አጥኚው ይገልጻሉ። ወንዶች የለመዱትን ቦታና አገልግሎት ማጣት ሴቶችን በእኩል መመልከት አለመቻል ብዙ ጊዜ ለጠብ ለፍች ምክንያት እንደሆነ ከዚህ ውጪ አሜሪካ ለሴቶች እድገት ምቹ ሁኔታ መፈጠሩ ተገልጿል። ሰርግ ቀብር ኢትዮጵያውያን ባህላቸውን አጥብቀው ከመያሳዩባቸው ስርዓቶች መካከል ናቸው። ኢትዮጵያውያን በአሜሪካ ያለውን የዘር ክፍፍል ቢገነዘቡትም የሚደበቁት በራሳቸው ኤትኒክ አይደንቲቲ ስር ነው ይላሉ አጥኚው። ከዚህ በተጨማሪ ኢትዮጵያውያን ይበልጥ የሚያተኩሩት በመደበኛ ኑሯቸው ላይ መሆኑን ይገልጻሉ። ለዚህም ነው ትኩረታቸው ቋንቋ ማወቅ፣ ገበ የሚያስገኝ ስራ ላይ መቀጠር፣ ለችግር ደራሽ የሆነ ማህበራዊ ግንኙነት መመስረት ላይ የሚሆነው ይላሉ። እና በአፍሪካ አሜሪካውያን ታሪክም ፖለቲካዊ ማህበራዊ ኢኮኖሚያዊ ትግል ውስጥ መግባት አለብን ብለው ማያምኑም። ነገር ግን ሁለተኛው ትውልድ ኢትዮጵያውያን ከዚህ በተለየ በአፍሪካ አሜሪካውያን ማህበረሰብ ውስጥ ተሳትፏላቸው ከራሳቸው ማህበረሰብ የሚገኙንም ጥቅም ይጠቀሙበታል ይላሉ አጥኚው። ኢትዮጵያውያን ሃይማኖታቸውን ወደ አሜሪካ ይዘው መጥተዋል። በቅድሚያ የፈለሱት ኢትዮጵያውያን የሃይማኖት ተቋማትን ለማቋቋም ብዙ ድካም ቢደክሙም ሁለተኛው ትውልድ ኢትዮጵያዊ ሃይማኖቱን ይዞ ይቆያል፣ ይጠብቃል፣ ይሄ ጥያቄ መልስ ይሻል ይላሉ አጥኚው። ስራና ኢኮኖሚን በሚመለከት ኢትዮጵያ በኢንዱስትሪ ያደገች ሀገር አለመሆኗ ወደ አሜሪካ ሲመጡ በካፒታሊስት ኢኮኖሚ በሚመራ ሀገር የኢንዱስትሪ ሰራተኛ ሆኖ ለመቀጠርና ጥሩ ገቢ የሚያስገኝ ስራ ለመስራት ይቸገራሉ ይላሉ አጥኚው። ሆኖም ግን ብዙ ኢትዮጵያውያን ባለሙያዎች በተለይ የህክምና ባለሙያዎችና በከፍተኛ ትምህርት ዘርፍ በአካዳሚ ውስጥ ከሚገቡት ውጪ ስራ የሚያገኙት በአገልግሎት ዘርፍ ብቻ ነው ይላሉ። ኢትዮጵያውያን ወደ አሜሪካ የሚመጡት ሀብት ፍለጋ ይሁን እንጂ አብዛኛዎቹ የሚሰሩት ዝቅተኛ ደሞዝ በሚገኝባቸው የስራ ዘርፎች እንደ ፓርኪንግ አገልግሎት፣ የቤንዚን ማደያዎች፣ በየሬስቶራንቶቹ አሳላፊነት፣ በትናንሽ የሽያጭ ሱቆች ውስጥ ነው። የተሳካላቸው የራሳቸውን ምግብ የሚያቀርቡበት ምግብ ቤት የከፈቱት ናቸው። እንዲህ ያሉ እድሎች የሚገኙት በትልልቆቹ የአሜሪካ ከተሞች ውስጥ ነው። ኢትዮጵያውያን ቀደም ብለው በተጠቀሰው ሰርቬይ አማካኝነት ብዙዎች ባለስራ ናቸው ይላሉ አጥኚው። በዳላስ 92% ኢትዮጵያውያን ስራ አላቸው፣ ዋሽንግተን 67%፣ ሎስ አንጀለስ 47%። ያም ሆኖ ኢትዮጵያውያን በአሜሪካ ከድህነት በታች ባለው ደረጃ ይኖራሉ። ስራ አጥነታቸውም ከፍተኛ ነው። ከመንግስት ድጋፍ የሚቀበሉትም በተለይ ዋሽንግተንና ሎስ አንጀለስ በርካታ ናቸው። በአንጻሩ ዳላስ ያሉ ኢትዮጵያውያን የተሳካላቸውና እርዳታ የማይፈልጉ ናቸው ይላሉ አጥኚው። ኢትዮጵያውያን ከኢትዮጵያ ጋር ኃይለኛ ቁርኝት አላቸው። በአገራቸው ጉዳይ ይሳተፋሉ፣ ነገር ግን መመለስ አይፈልጉም። ለምን? በ1995 የተደረገ ጥናትን ጠቅሶ ጸሐፊው ትተዋት የመጧት ኢትዮጵያ ተለውጣለች ቢዮንድ ሬኮግኒሽን ይላሉ። ስለዚህ የለመዱት ይሻለናል በማለታቸው ነው ይሉናል። ማስጋደንና ሙሳ ያጠኑት ጥናት ነው ይሄ። እንግዲህ እጅግ ቁንጽል በሆነ መንገድ በአሜሪካ ስለሚኖሩ ኢትዮጵያውያን ይህን ያህል ካልን በተለያዩ ከተሞች ተዘዋዙረን ያናገርናቸው ኢትዮጵያውያን ምን እንደሚሉ ካንደበታቸው እንስማ። ቀደም ብለን በተለያዩ ከተሞች የሚኖሩ ኢትዮጵያውያን ማህበራት አሏቸው፣ ጥንካሬያቸው እንደ ኮሚኒቲውም ይለያያል ብለናል። ጠንካራ ኮሚኒቲ ማህበር ካላቸው መካከል የቺካጎ ኢትዮጵያውያን ኮሚኒቲ እጅግ ጠንካራው ነው። እኛም መጀመሪያ የምንጓዘው ዘ ዊንዲ ሲቲ ተብላው እንደምትታወቀው ወደ ውባ ከተማ ወደ ቺካጎ ነው። በቅድሚያ በዚች ከተማ ስራችን እንዲቃና ለደከሙት የኢትዮጵያ ቺካጎ ማህበር አባላት ለኮሚኒቲው ጽፈት ቤት ባልደረቦች ከፍተኛ ምስጋናዬን አቀርባለሁ። በተለይ ደግሞ ለአቶ ዓለም ታዬና ቤተሰቡ፣ ለወይዘሮ አልማዝ ስዩም፣ ለአቶ አክሊሉ አብርሃም አዳዬ እጅግ የከበረ ምስጋና ይድረሳቸው። በድጋሚ ሰላምታችን ይድረሳችሁ የተከበራችሁ አድማጮቻችን። ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። አሁን ደግሞ የዛሬውን እንግዳችንን አቶ አበራ ሲሳይ እናስተዋውቃችሁ። አቶ አበራ ተወልዶ ያደጉት ጎንደር ነው። ወደ ሱዳን ሄዱት በ18 ዓመታቸው ሲሆን የአራት ዓመታት የሱዳን ቆይታቸውን ያሳለፉት ለኢሃፓ ድርጅት የፖለቲካ ስራ በመስራት ነበር። ወደ አሜሪካ የመጡት በ1981 እንደ አውሮፓውያን አቆጣጠር ነው። ከኖቬምበር 25 1981 ጀምረው የኖሩት ቺካጎ ውስጥ ነው። የኢትዮጵያ ማህበረሰብ ማህበር መስራች አባል ናቸው። በተጨማሪም ከገንዘብ ያዥነት እስከ ምክትል ፕሬዝዳንትነት አገልግለዋል። አሁንም የወቅቱ የኢሲኤሲ ቦርድ ፕሬዝዳንት ናቸው። አቶ አበራ የቺካጎ ማህበረሰብን በተለያዩ ዘርፎች ያገለግላሉ። በገንዘብ ማሰባሰብ፣ በማህበራዊ ጉዳዮች፣ የአባላት ጉዳዮች ኃላፊ በመሆን ሰርተዋል። በኢትዮጵያ በ1985 በተከሰተው ድርቅና ረሃብ እርዳታ አሰባሳቢ ኮሚቴም አባል ነበሩ። ከ1992 እስከ 97 የቺካጎ ህብረትና ሚድዌስት ኢትዮጵያውያን ማህበራትን በሊቀመንበርነት አገልግለዋል። የኢትዮጵያ ብሔራዊ ኮንግረስ የኤግዚኪቲቭ ኮሚቴ አባል ናቸው። በአሁኑ ወቅት ግሎባል አላያንስ ፎር ኢትዮጵያን ራይትስ እንደዚሁም የኢትዮጵያዊነት ድርጅት የቦርድ አባል ናቸው። አቶ አበራ ሲሳይ በሮበርት ሞሪስ ዩኒቨርሲቲ በኮምፒውተር ሳይንስ ቢኤ አግኝተዋል። ይህ ቃለ መጠይቅ በዩናይትድ ስቴትስ የኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር የተዘጋጀ ቃለ መጠይቅ ነው። ዛሬ ፌብሩዋሪ 16 2023 ነው። በቺካጎ ከተማ ለተካሄደው ቃለ መጠይቅ አቶ አበራ ሲሳይ አብረውኛሉ። ማዛ ብሩ ነኝ ከሸገር 102.1 ሬዲዮ። አቶ አበራ በጣም አመሰግናለሁ።
እኔም እንደዚሁ ለተሰጠኝ እድል በጣም አመሰግናለሁ።
ትውልድ ዳባት ነው ብለውኛል። ዳባት ጎንደር በስተ ሰሜን በኩል?
አዎ። አክቹዋሊ የተወለድኩት ጃኖራ የሚባል ቆላ ቦታ ነው፣ ጎንደር ክፍለ ሀገር ውስጥ ያለ ነው። ግን ያደግኩት ዳባት ነው። ጃኖራ አንድ በዳባት ወረዳ ውስጥ ያለ ቦታ ነው። በልጅነቴ በ3 ዓመቴ እዛ ዳባት መጥቼ እዛ ነው ያደግኩት።
የልጅነቱ የጃኖራ ትዝታ ምንድን ነው? የከብት ሀገር ነው ጃኖራ?
በጣም ቆላ ቦታ ነው። ተራራ፣ ብዙ ተራራዎች አሉ። ብዙም ማስታውሰው ነገር የለም። በልጅነቴ ወደ ዳባት ስለሄድኩ ማስታውሰው ነገር ቢኖር ሙቀት፣ በጣም ሞቃት ቦታ ነው።
ቤተሰቦቹ እናት አባቶ ማን ይባላሉ?
አባቴ ጫኔ ሲሳይ ይባላል። አሁን 7-8 ዓመት በፊት ተለየኝ። አባቴ ነው ያሳደገኝ። እናትና አባቴ በልጅነታቸው ነው የተለያዩት። እናቴ ሁላ ሀገሮች አክሎግ ትባላለች። እሷ በ92 ዓመተ ምህረት ነው ያረፈችው። ግን ቤዚካሊ ያደግኩት ከአባቴ ጋር ነው።
እንግዲህ ዳባት አንደኛ ደረጃ ትምህርቱን ተማሩ?
አዎ።
አባቱ እዛ ስለነበሩ ነው?
አዎ።
እሳቸው ወደ ደባርቅ ሲዛወሩ ነው እንደገና ወደዛ ሄዱት?
ኖ፣ ዳባት እስከ 8ኛ ክፍል ነው ያለው። 8ኛ ክፍል እንዳጠናቀቁ ወደ ደባርቅ ሄድኩ እና ያው የተመላለስኩ ዊኬንድ ላይ የመጣው አባቴ ጋር ቆያለሁ። ትምህርት ሲጀምር ደግሞ ወደ አጎቴም እዛ ስለነበረ እሱ ጋር ሁኜ እዛ በቆየሁበት ድረስ እንደዛ እያረኩ ነው እንትን ያረኩት።
ስንቅ ይዘው ነው የሚሄዱት እንዲነግሩኝ ብዬ ነው።
ስንቅ
በምንድን ነው የሚኬደው? አውቶቡስ ነው?
በአውቶቡስ ዳቦ ይላክልኛል። አባቴ ገበሬ ስለነበረ ስንዴ ዳቦ በጣም ወድ ነበር እና በዛ ይመጣልኝ ነበር። ግን አጎቴም ስለነበረ ደባርቅ ምንም ችግር አልነበረብኝ።
ይሄ እንግዲህ በመቼዎቹ ነው? በኢትዮጵያ አቆጣጠር በ1960ዎቹ ይመስለኛል ነው?
አዎ
ወደ
ኖ ኖ 60ዎቹ። አዎ 66 67 እንደዚህ አካባቢ ነው።
እስከ 11ኛ ክፍል ድረስ ደባርቅ ይማራሉ ይመስለኛል።
10ኛን ጨርሼ 11ኛ ልገባስል ያው ችግር ተፈጠረ። ከዛ በኋላ ምንም ማድረግ አልተቻለም። በ68 መጨረሻ ወደ 68 ጳጉሜ 69 ጳጉሜ ወደ ሱዳን ሄዱ።
እዛ የነበሩበት ደባርቅ ከጎንደር ብዙ አይርቅም? ይርቃል እንዴ?
ኤግዛክትሊ 100 ኪሎ ሜትር
100 ኪሎ ሜትር ከጎንደር ነው። ወደ ሰሜን ተራሮች አካባቢ ነው?
አዎ ሰሜን ተራራ ለመሄድ በደባርቅ በኩል አድርገው ነው መሄድ ያለበት።
እንግዲህ ችግር ተፈጠረ ሲሉ ከአብዮቱ በኋላ የተለያዩ ቅስቀሳዎች ነበሩ፣ የኃይል ቅስቀሳዎች።
አዎ
እዛ አካባቢ ኢዲዮ ነው ማን ነው የነበረው መጀመሪያ?
እኔ ያኔ ደባርቅ ወነበርኩበት ጊዜ ምንም ኃይል አልነበረም። ግን በኋላ ወደ 69 አካባቢ ሲሆን ስለ ሃፓ መስማት ጀመር፣ አንዳንድ ነገሮች ስለ ሃፓ ማወቅ ጀመር። ሰላማዊ ሰልፎችም ሲካሄዱ በተለይ ጎንደር ውስጥ ይሄድን እንሳተፍ ነበር። ኢዲዮ በኋላ ቆይቶ ነው የሰማነው። መተማ አካባቢ የኢዱን ቅስቀሳ እንዳለ ይስማ ነበር።
እርሶን ማን መለመኖት ላይ አባ?
አንድ ጓደኛ ነበረኝ።
ማን ይባላል?
አይ አሁን ጥጋቡ ይባላል። በህይወት ይኖር አይኖር አላቅም። እሱ ነው ስለ ሃፓ መጀመሪያ ያነሳልኝ እና ሲሪየስ አልነበርኩም። ግን ብዙ ሰዎች ከከተማ እየወጡ የሃፓን ጆይን እናደርጋለን እያሉ ሲሄዱ እኔም እንደነሱ ሆናለሁ ብዬ ምንም አይነት ስትራክቸር ሳይኖረኝ
እንዲሁ በዝና ብቻ ምኑ ማረከውት?
አንደኛ የነበረው የደርግ ስርዓት በጣም የሚያስጠላ ነበረ። ሁለተኛ ደግሞ ይሄ ስለ እኩልነት ከድህነት መውጣት በሚመለከት ሳየው የሃፓ ፕሮግራም ብለው የሰጡኝ በጣም አትራክት አረገኝ እና ጥሩ ነው ከሚል እንግዲህ ማን ይጠላል? እኩልነትን ማን ይጠላል? መብትን ማን ይጠላል? አይ ለዚህ በደንብ ሲሪየስሊ ማየት አለብኝ ብዬ ወሰንኩ እና ወደ መተማ ሄድኩ። ከጎንደር ከተማ በጭልጋ አርጌ ከጭልጋ በኋላ እስከ መተማ በእግሬ ነው የሄድኩት ብቻዬን።
እንዲሁ በጭፍን ማለት ነው?
አዎ በጭፍን።
እዛ ምን እንደሚጠብቁ ታያውቁ?
አዎ በዛ ሰዓት ጎንደርም ግድያ ነበር። ሰላማዊ ሰልፍ ላይ በአንድ ቀን ብዙ ሰው ሞተ። ያ ትንሽ ቴሮራይዝ አረግን እና የማውቃቸው አንዳንድ ጓደኞችም ጠፉ፣ ሄዱ ማለት ነው ወደ የሚያምኑበት ነገር እና እኔም እነሱን ጆይን አረጋለሁ ብዬ ነበር ወደ መተማ ሄድኩት።
ወደ አሲምባ ለመሄድ ነው እርሶ?
አይ ስለ አሲምባ ያኔ ብዙም እንትን የምናውቀው ነገር የለም። ግን የሃፓ እንቅስቃሴ አለ ተብሎ ነው ወደዛ ከሄድን፣ ወደ ዌስት ጎንደር ከሄድን ሃፓን ጆይን ማድረግ ይቻላል ስላሉን ነበረ ወደዛ ሄድኩት።
ጭልጋ
አንድ ቀን አደርኩ። እዛ በኋላ ገንዘብም አልነበረኝም፣ በአውቶቡስ ለመሄድም ችግር ነበር፣ እንዳሁኑ አይደለም። ስለዚህ ከገበያተኞች ጋር በእግሬ ወደ መተማ ሄድኩ። ልጅም ስለነበርኩ መንገዱ አስቀያሚ ነበር፣ ግን ይሄ ገበያተኞቹ በደንብ ለምደውታል፣ ጥለውኝ ይሄዱ ነበር። ሌላው ከኋላ ቢመጣው ጋር ሲመጣ እንደዚህ እያረኩ ነው ሄድኩት። መተማ 3 ቀን ቆየሁ ነገሮቹን ለማጣራት። በኋላ የተነገረኝ ነገር አይ ሱዳን መግባቱ ነው የሚሻለው፣ በሱዳን በኩል ሃፓን ማግኘት ትችላለህ ሲሉኝ ሱዳን ጥገኝነት ጠየቅኩ። ሰው ገላባት የሚባል ቦታ አለ መተማን ተሻግሮ ማለት ነው። የገላባት ፖሊስ ተቀበለኝ። ግን እንዳጋጣሚ ሆኖ እዛ መተማ ልገባ ስል 2 ጓደኞችን አገኘሁ እንደ እኔ የጠፉ ማለት ነው። አንፎርችነትሊ ሁለቱም አሁን የሉም፣ በህይወት አርፈዋል። ከእነሱ ጋር ሆኜ ወደ ገዳሪፍ እና ከገላባት እስከ ገዳሪፍ ያሳለፍነው ጊዜ በጣም አስቀያሚ ነበረ። ሙሉ ቀን ይወስዳል እሱን ለመጫወት።
ይንገሩኝ ለምን?
አንደኛ ባህሉ የቋንቋ ችግር ነበር። አረበኛ ነው የሚናገሩት፣ እንግሊዝኛ አይችሉ። መስከረም አካባቢ ስለነበረ እዛ አካባቢ ዝናብ ዘንቦ የደረቀ መሬት ነው ያለው እና መንገድ ለመሄድ በጣም ችግር ነበረ።
መረሬ ጭቃ ነው ይላሉ አካባቢው፣ ነፋስ ሲነካው ለመራመድ ያስቸግራል።
የሱዳን ወጣቶች ደግሞ ይሄ መሳሊጥ የሚባል አለ። ከዋናዎቹ የሱዳን ነዋሪዎች የተለዩ ናቸው እና ኢትዮጵያውያንን ይጠላሉ። በተለይ ደግሞ አብዛኛዎቹ የተለየ ሃይማኖት ያው እንግዲህ አንፎርቹኔትሊ እስልምና ሃይማኖት አለ እና ሁሉም ሰው ያርማጮ ሰው ይመስላቸዋል
እና ለምንድን ነው ያርማጮን ሰው
ያርማጮን ሰው ይጠላሉ?
ይጠላሉ ራሳቸው ነው ያርማጮ ሰው ሽፍትነት አለ ነው?
ነው ያርማጮ በጣም ጎበዝ ህዝብ ነው፣ ጀግና ህዝብ ነው፣ አይፈራም። ሱዳን ቦርደር ላይ ነው፣ ሱዳኖች መተው ሐራስ ያረጋቸው ይገሏቸዋል። አብዛኛው ያርማጮ ሰው የታጠቀ ነው እና እንደምሰማው ከሆነ ኢብን በጣሊያን ግዜም በጣም የተዋጋ ህዝብ ነው እና በኃይለኝነቱ ይታወቃል። ያርማጮ ሰው በኢትዮጵያዊነቱ በጣም አይደራደርም እና ቦርደር ላይ መጥቶ ሱዳኖች አራስ ያረጉ ቦርደሩን በደንብ ዲፌንድ የሚያደርግ ህዝብ ነው እና በዛ ምክንያት አንዱ እሱ ነው። ሁለተኛው አብዛኛው ኦርቶዶክስ ሃይማኖት ተከታይ ነው፣ ክርስቲያን ነው። እዛ ደግሞ ሱዳን ያሉት እስልምና ሃይማኖት ናቸው ያሉት። ኢትዮጵያ ውስጥ እስልምናና የክርስትና ችግር የለንም፣ ግን ሱዳኖች እንታ መሲህ እያሉ አንተ ክርስቲያን ነህ ምናምን ማለት ነው መሰለኝ ሐራስ ያረጋሉ። አርማጮ ሰው እየመሰላቸው
አቶ አበራ ብዙ ፈተና አያችሁ?
አዎ፣ ተደበደብን፣ ልብሳችን ወሰዱ፣ ጫማችን ወሰዱ እና ያ የደረቀ መሬት በባዶ እግራችን ለመሄድ አስቀያሚ ነበር እና እግራችን ውሃ ያው ይቆጥራል። ሌሎች ኢትዮጵያኖች ይሄ የዴይሊ ሌበረርስ አሉ፣ ይሄዱ ለስራ ማሽላ ቆረጣ ወይም ምናምን ለሱዳን ይሄዱ እየሰሩ ሲዝኑ ሲያልቅ ተመልሰው ወደ ሀገራቸው ይሄዳሉ እና ሲመለሱ ያገኙናል እና በባዶ እግራችን እንደዚህ ሲያዩን፣ አንዳንዶቹ ልብስ ይሰጡናሉ። ጫማ ማግኘት አልቻልንም፣ ግን ጆንያዎች ሰጡንና ጆንያውን እንደ ጫማ አድርገን እንደዛ አድርገን እንሄድ ነው። ሁለቱ ጓደኞቼ ማላሪያ በጣም ያማቸው፣ እኔ ደህና ነበርኩ፣ እነሱ ግን ማላሪያ እያመማቸው እና በመንገድ እያረፍን በሽታው እስኪሻላቸው ድረስ እየቆየን እንወይ ብዙ ተሰቃየን። ደግነቱ ብዙ ኢትዮጵያኖችን አግኝተናል ግረ መንገዳችን እና እነሱ እየተባበሩን ገንዘብም እየሰጡን ምግብም እያበሉን እንደምንም ብለን ዶካ የሚባል ቦታ ገባ። ዶካ ስንገባ አንድ ኢትዮጵያዊ የሆነ ፖሊስ የሱዳን ፖሊስ ገደለ ተብሎ ገፈፋ ይሉታል። ማንኛውንም ሀበሻ ይጋፍፉ ነበር፣ ይሰበስቡ እያስረበስቡ ያስሩ ነው እና ያን በገፈፋው ጊዜ ነው የገባ ነው ዶካ። ታስረን እኛም እስር ቤት ገባን በማናውቀው ነገር እና ደግነቱ የመቶ አለቃ ወይ ሳምቲንግ ሆኖ የሚሰራው ሰው እናቱ ኢትዮጵያዊ ነች፣ አባቱ ሱዳናዊ ነው። ትንሽ ትንሽ አማርኛ ይናገራል። እሱ አየን እና ምንም በነገሩ ላይ እንደሌለንበት አውቆ ያው እዚህ ዝም ብላችሁ ለእናንተ ሴፍቲ እዚህ ብታድሩ ነው የሚሻላችሁ ብሎ በቃ እዛው አንድ ሩም ሰጠን። በማግስቱ ለቀቁን። ገንዘብ ስለሌለን የግድ አንድ የገንዘብ ማግኛ ዘዴ መፈልግ ነበረብን። ሰዎች ስንጠይቅ አይ እዚህ ምንም አያዋጣችሁም፣ ወይ ግዳሪፍ ሂዱ፣ ግዳሪፍ ለመሄድ ደግሞ ገንዘብ ያስፈልጋል፣ ኦር የዴይሊ ኮንትራክት ይዛችሁ እርሻ ቦታ ሄዱ አሉን። እኔ በተለይ የእርሻ ልምድ የለኝም፣ ምንም እንኳ አባቴ ገበሬ ሰው ቢሆን ምንም ልምዱ የለኝም። ሁለቱ ከኔ ይሻላሉ እና ተቀጥረን ጎጃም ቦርደር ድረስ ወሰዱን።
በሌላ በኩል ደግሞ እንደገና
አዎ ወሰዱን። በጭነት መኪና ይዘውን ሄዱ። እዛ አንድ ወር ሰርተን ትንሽ ገንዘብ ሰጡን።
አጨዳ ነው፣
ተሊጥ ነው፣ የሰሊጥ ነገር ነው እና ያው ሻይም ስንጠጣ እናጨስ ነበር ሲጋራ። ሲጋራም ስንወስድ እሱን እየመዘገቡ መጨረሻ ደግሞ ሲሰጡን ሁሉ ቆራርጠው ሰጡን። ኤኒዌይ መልሰው ዶካ አመጡን። ከዛ በኋላ የአውቶቡስ ገንዘብ ስለነበረን ተነስተን ገዳሪፍ ገባን ማለት ነው።
ገዳሪፍ ከተማ ነው። ትንሽ
ገዳሪፍ ኦልሞስት እንደ ጎንደር ያህል ከተማ ነው። ትልቅ ብዙ ኢትዮጵያውያን አሉ። ጠላ የሚሸጡ፣ አረቄ የሚሸጡ፣ የተለያየ ስራ የሚሰሩ ብዙ ኢትዮጵያውያን ነበሩ። ግን እኛ እዛ ውስጥ መጠጥ ስለሌለንበት ለተወሰነ ጊዜ ያህል የሸክም ስራ ነበረ የምንሰራው። ሂደን አልጋ እንሸከማለን፣ እንስራ ሲገዙ መጠን እንደዛ እያል አንድ የሀፓ ሰው መጣ። እሱም ያን አካባቢ ኦርጋናይዝ ለማድረግ በሀፓ ተመድቦ መጣ። አልጋ ገዛ። እንዳጋጣሚ ሄድን የምንሰራበት ቦታ ማለት ነው እና ሄደን አልጋውን እኛ እንሸከም አል ነው እንዴ ለምንድን ነው እናንተ የምትሸከሙ? እችላለሁ አለ። አይ በዚህ ነው የምንኖረው ነው እና አሳዘን ነው መሰለኝ። እሺ ለአራት እናያዘው አለ። ሁለት እኛ እንግዲህ ሶስት ነን እሱ አራተኛ ሁለት ከፊት ከሁለት ከኋላ ሆነን ይዘን ወደ ቤቱ ሄድን ማለት ነው። ልክ ቤቱ አንድ ሁለት ሶስት ደቂቃ መንገድ ሲቀር እዚያ ቆምታል። ቤቱን እንዳናይበት ስለፈለገ ነው። አወቀን ይሄ ሰው ይሃፓዋል። ምንም የነገረን ነገር የለም። እዛ ደና ፍራንክ ሰጠን። በሉ እዛ ነው ብዙ ጊዜ የምትሰሩት እንደዚህ አለን። አዎ በቃ የመጣው ጠይቃቸዋለሁ አለ። እዛ እየተመላለሰ ጠይቀን
ኬት ነበር እሱ የመጣው? ከኢትዮጵያ ነው ወይስ ከሌላ ሀገር?
ከካርቱም ነው። ካርቱም የሃፓ ስትራክቸር አለ፣ ዌል ስትራክቸር እንደሆነ እንትን አለ። ፕላስ የተማሪዎች ማህበር ነበረ እና ከሁለቱም ማህበሩም ጋር ይሰራል። የሃፓም የአካባቢው አመራር ውስጥ የሚሰራ ሰው ነበረ። ከአገር ቤት የመጣው እሱ ከኤልባቡር የመጣ ሰው ነው። እኛ ሶስታችን ጎንደሬዎች ነን። ኤኒዌይ በዛን ጊዜ እንዲህ አይነት ነገር አልነበረም። የት ነው ሀገር ብለን ተጠያይቀንም አናውቅም። አሁን ያለው በሽታ አልነበረም። ኤኒዌይ ትንሽ አንድ ሳምንት ያህል እየመጣ ጠይቀን እና ዲሞክራሲያን አምጥቶ ሰጠን
እንድታነቡና
ይሄን እዩትና እስኪ በዚህ ላይ ያላችሁን ኦፒኒየን እናወራለን አለን። አየነው፣ በጣም ደስ አለን። ይህን ነበረ የምንፈልገው፣ የታገኘዋል ነው። ኤኒዌይ በእኛ ላይ እምነት አልነበረውም። ያን የደርግ ሰላዮች ይገቡ ነበረ። የኢዲዩም ስትራክቸር አለ ሱዳን ውስጥ እና ኢዲዎችም የኢዲዩ ሰዎችም እኛን ሪክሩት ለማድረግ ሙከራ አድርገው ነበር። እንደውም ገንዘብ እንድክፈላችሁ እና የሬዲዮ ኦፕሬተር ሆኑ ምናምን ብለው ጠይቀው ነበር። የጀባሃ ሰዎችም እንደዚሁ የአማርኛ ተናጋሪ እንፈልጋለን እና ገንዘብ እንክፈላችሁ ብሎ ጠይቀውን ነበር። አንፈልግም፣ እኛ ፖለቲካ ውስጥ አንገባም ብለን ነው የሀፓን ዲሞክራሲ ስናገኝ ያን ነው በጣም ደስተኛ ሆነን ያው ተቀላቀል። እሱ ወሰደን መጨረሻ ፋይናሊ ወደ ቤቱ ወሰደን። ከዛ በፊት ይሄ አረቂ የሚሸጡ ሴትዮ ነበሩ። እሳቸው ቤት ዳስ ነገር አላቸው። እዛ ይህን ነበረ ምንተኛው። በኋላ ግን ያው ቤት ልጁ ወሰደን ቤት ነበረን።
ስሙ አይነሳም
ልጁ። ወል አሁን ምልዋኪ ያለ እሱ
እውነት?
አዎ ብርሃኑ ይባላል። ብርሃኑ ዳሾ ይባላል። እኛ ክሮ ነው የሚለው። በጣም ጥሩ ወንድሜ፣ ጥሩ ጓደኛዬ ነው። የማረሳው በኢህአፓ ታሪክ ውስጥ የማረሳቸው ሰዎች አንዱ እሱ ነው እና አሁን እሱ እዚህ ምልዋኪ ነው የሚኖረው። ከእሱ ጋር ብዙ ቆየን። እዛ ገዳሪፍ አንድ ስድስት ወር ቆየን።
ስራችሁ ምን ነበር? ይቅርታ፣ ገዳሪፍ ምንድን ነበር?
ቤዚካሊ ያኔ የምናደርገው ስለ ኢህአፓ ማወቅ ነበር።
የጥናት ጊዜ
እና ይሄ ብርሃኑ የሚባለው ወንድማችን በደንብ አድርጎ ስለ ኢህአፓ ያስጠናን ያስተማረን እሱ ነው። ሌላ ይሄ የስራ የገንዘብ ስራ ምናምን ውስጥ አልገባንም። በፊት
መኖሪያ ያገኛችሁ?
መኖሪያ ያገኘን። እሱም የምግቡን ምናምን እሱ በደንብ ቴክር ያደረገን ነበር። ሞር ስለ ኢህአፓ እንድናውቅ ነበር እሱም የፈለገው፣ እኛም የምንፈልገው እሱን ነበረ እና የማኦ መጽሐፍ የኮሚኒስት መጽሐፍቶች የተባሉትን እንድናነብ በጣም ይገፋፋን ነበር። እሱም አጥንቶ የምሽቱ ሴሽን አለን፣ የዲስከሽን ፎረም አለን። ከዛ ቁጥራችን እየበዛ እየበዛ ሄደ። መጨረሻ ላይ ሶስታችንም ለያዩን፣ ሌሎቹም የተጨመሩ ነበሩ። እኔን ወደ ካርቱም ወሰዱኝ። አንደኛው ጓደኛ እዛው እንዲቆይ ሆነ። አንደኛውን የት እንደወሰዱት አላውቅም፣ ብቻ ሄደ። እንግዲህ አንዱ የኢህአፓ ካልቸር የዲስፕሊን ካልቸር አለ፣ አንጠይቅም። መልሱ ገብቶናል። ካርቱም ሄድ። ከካርቱም ትንሽ ጊዜ ቆይቼ ወደ ሀሳ ሄዱ። እንደዛ ነው።
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን ገና በወጣትነታቸው ኢህአፓን ፍለጋ ወደ ሱዳን ሲሄዱ አዲስ አበባን አላዩዋትም። ይሄ በአሜሪካ ያሉ የበርካታ ኢትዮጵያውያን ታሪክ ነው። እንግዳችን አቶ አበራ ሲሳይ ከ42 ዓመታት በላይ በኖሩበት በቺካጎ የኢትዮጵያ ማህበረሰብ ድርጅት መስራቸው ነው። ለረጅም ዓመታት አገልግለዋል። በሙያቸው የኮምፒውተር ሳይንስ ባለሙያ ናቸው። ሸገር 102.1 የእናንተ ሬዲዮ። እንግዲህ ምንድን ነው እሱ በጣም ብዙ ስደተኛ ኢትዮጵያውያን እዛ ስላሉ እነሱን የኢህአፓ አባል ማድረግ ነው ስራው።
ዋናው ስራችን እሱ ነው፣ ሪክሩት ማድረግ ነው። አንደኛ በገንዘብ ሊረዱ የሚችሉ ሰዎችን ማግኘት፣ ሁለተኛ ደግሞ ኢነርጂም ካለ ወጣቶች ከሆኑ እንደኛ ወደ ጫካ ወደ ሜዳ እኔም የነበረኝ ፍላጎት ጫካ ሄጀ መታገል ነበረ። ግን በዚህ በማደራጀቱ ላይ እንድሰራ ነው እነሱ ወሰኑት። ያንን ነበር ማደርገው።
የውትድርና ስልጠና ይሰጠ ነበር ሱዳን ውስጥ?
ነው አይሰጠም። ለኔ አልተሰጠኝም። ብዙ የተለያየ አሳይመንት ስላለ በአሳይመንቱ መሰረት ምናልባት የሚሰጣቸው ይኖሩ ይሆናል፣ ግን ያላቅም።
ከዛ ካርቱም እንግዲህ ስንት ጊዜ ቆዩ?
ካርቱም መጀመሪያ ብዙም አልቆየሁም። ባለሳሳት ሜቢ አንድ 6 ወር እንደዚህ ነው ቆይቼ ወደ ሀሳይሳ ሄድኩት። ሀሳይሳ እዛ ኦልሞስት ወደ 2 ዓመት ቆየሁ። ሱዳን ውስጥ ከማድረሳቸው ከተማዎች አንዱ ነው ሀሳይሳ።
ሰምቼም አላቅም የሱዳን ከተማ ተብሎ ሀሳይሳ።
ኦ ጥሩ ከተማ ነው። እንደ መድኔ አይሆንም። መድኔ
ትንሽ ከፍ ይላል። እሱ መድኔ ባህር ዳር ይሆናል።
ኦ መድኔ እንደ ባህር ዳር ይሆናል፣ እንደውም ከዛም ይበልጣል። ኦልሞስት እንደ ካርቱ ማለት ነው መድኔ። ሱዳን ውስጥ ካሉ ትልቅ ከተማዎች አንዱ ነው መድኔ። ሀሳይሳ ግን አነስ ያለች እንደ ደባርቅ እንደ ዳባት ሳይዝ የሆነች ቦታ ነች። እና ብዙ ሀበሻ ግን አለ።
በተለያየ ምክንያት ሄደ ነው?
አዎ፣ በብዛት እዚህ ቦርደር ላይን ያሉ በጎጃም፣ በጎንደር፣ በከትግራይ አብዛኛዎቹ ኤርትራውያን ከነዚህ ኤሪያዎች የሄዱ ናቸው። በብዛት 80% ከዚህ ኤሪያ የሄዱ ናቸው።
ለስራ ነው የሚሄዱት?
ለስራ ይሄዳሉ። ሴቶቹ አንፎርቹኔትሊ የሴተኛ አዳሪነት ስራ ውስጥ ይገባሉ። ወንዶቹ የእርሻ ስራ ይሰራሉ። ብዙ የተለያየ ነገር የሚሰሩዋሉ።
አብዛኛው ከገጠር ነው የሚመጣው?
አብዛኛው 90% ከገጠር የመጣ።
እንግዲህ ምንድን ነው ብዙ ሰው በሱዳን በኩል ልውጣ እያለ የሄደበት ጊዜ ነው ያ ጊዜ 69 እንግዲህ አይደለ? ብዙ ወጣቶች፣ ትልልቅ ሰዎች፣ በብዙ ነገር ችግር የገጠማቸው ሰዎች በሱዳን በኩል እንውጣ ብለው ይሄዱ አሉ። ስለዚህ እንደው የእነሱንም ምን አይነት ሰዎች ነበሩ የሚያስታውሱ?
እንግዲህ ከሃይ ስኩል በላይ የሆኑት አንደኛው ምክንያታቸው ፖለቲካ ነው። ለስራ ገንዘብ ለማግኘት ለጥቅም ብሎ የወጣ ነው የማውቀው የለም በዛ ደረጃ ያሉ ሰዎች። ከዛ በታች ያሉ ግን በብዛት ገንዘብ ለማግኘት ነው፣ ለስራ ነው። አንዳንዶቹ ሰርተው ይመለሳሉ ወደ ሀገር። ግን በብዛት እኔ ጊዜን ማጠፋው እዚህ የሀገር ጉዳይ አንገብግቧቸው በሀገር ጉዳይ ላይ ያተኮሩ ሰዎች ላይ ነበረ። እና ሁለት አይነት ስደተኛ ነው የነበረው። አንዱ የፖለቲካ ለውጥ እናመጣለን ብሎ ያሰበ፣ ሌላው ደግሞ ነው የራሴን ኑሮ አስተካክላለሁ እዚህ ሰርቼ ወደ ሀገር ሄዳለሁ የሚል ነው በብዛት። እና ከነዛ ውስጥ ስራ በደንብ ጥሩ ስራ ያገኙና ገንዘቡም ደህና ሲሆን ሴትል ያደርጋሉ። አይ ተመልሼ አልሄድም ብሎ ይወስናሉ።
እንግዲህ ወደ መጨረሻ ላይ የተለያዩ የፖለቲካ ድርጅቶች ሱዳን ውስጥ ይንቀሳቀሱ ነበረ። ከዚህ ውስጥ እንግዲህ ቲፒኤልኤፍ አለ፣ ኢፒኤልኤፍ አለ። ኢዲዩ እንኳን ወደ መጨረሻ ላይ የቀዘቀዘ የመጣ ይመስለኛል፣ ግን ነበር መቼም አይደለ?
አይ በጣም ስትሮንግ እንትን ነበራቸው ኢዲዩ። አዎ ነበራቸው።
ትተዋወቃላችሁ እርስ በርስ? መገፋፋት ነበረ በሰው ሀገርም ቢሆን?
እኔ ፐርሰናሊ ኢዲዩ ሰዎች ጋር በደንብ ይቀራረብ ነበር፣ ምንም ችግር ገጥሞኝ አያውቅም። ቲፒኤልኤፍ ጋር ችግር ነበረብኝ፣ በተለይ አማራ ላይ የነበራቸው ጥራጭ ለምን እንደዚህ ትሆናላችሁ? እንዲህ አይነት ነገር ስጠያቅ ሁላችንም አማራና ትግሬ ተጋብቶ ተዋልዶ የኖረ ህዝብ ነው እና እባካችሁ ይህን ተው እያልን ለመምከር እንሞክር ነበረ። ኢህአፓም ውስጥ እንደውም በብዛት የትግራይ ተወላጆች አብረው ነበሩ። እነሱም እንደዚሁ ይነግሯቸው ነበረ ቲፒኤልኤፍ ሰዎች።
ደግሞ በኋላም እንግዲህ ቲፒኤልኤፍ እና ኢህአፓ ውጊያም ደግሞ ውስጥ ገቡ።
አዎ ከሀገራችን ውጡ ተብለው ነው እንግዲህ ጦርነቱ የጀመረው። ከትግራይ ሌላ ድርጅት አይፈቀድለትም ውጡ ተብሎ ነው። እና ያ ቲፒኤልኤፍ ካመጣው አንዱ ትልቅ ችግር እሱ እንደ እኔ እምነት ማንኛውም ኢትዮጵያዊ የትም ቦታ ሄዶ መኖር ይችላል፣ መስራት ይችላል። ይኸው እዚህ ሀገር አሜሪካ ውስጥ ነው ያለ ነው። እኔ እዚህ ሀገር ብዙ አመት ኖር ያለው ቺካጎ ውስጥ፣ ግን ከፈለጉ ሲያትል መሄድ ይችላለሁ፣ እዛ መኖር ይችላለሁ። ማንም እዚህ አንተ ሀገር አይደለም ውጣ ብሎ የሚናገር የለም።
እንግዲህ ሱዳን የተማሱ የኢትዮጵያ ተማሪዎች ማህበር በሱዳን ነው። እሱም አንድ ስራ ነበር። ከአሳይሳ ወደ ሌላ ቦታ ይሄዳሉ አደለ?
አዎ ጀበልፋው የሚባል ጀበልፋው።
ኢህአፓ ነው የሚያሰማራውት?
አዎ ኢህአፓ ነው። እንደውም አንድ ማረሳው ካርቱም ሀሳይሳ ላይ ሆኜ ለአንድ ስራ ካርቱም መጣሁና አንድ የሀፓ አመራር፣ በጣም ከፍተኛ አመራር አይቼው አላቅም እዛ በፊት፣ አንድ ሰው ይፈልግሃል አሉኝና አንድ ሎኬሽን ላይ ሂድና እንዲህ አይነት ኮድ ተናገር ያነጋግርሃል አሉኝ። እሺ ብዬ ሄድኩ። አገኘሁት ሰውየውን። በድርጅቱ ትፈለጋለህ አንድ ለትልቅ ፕሮጀክት፣ ትልቅ አሳይመንት ነው። አሳይመንቱ ምን እንደሆነ አልነግርህም፣ ግን ለአንድ ወር ያህል በጣም ቀጭን ነበርኩ፣ ራጫ ነበርኩ እና ሰውነትህን ማዳበር አለብህ አንድ ወር ያህል እና ገንዘብ ሰጠኝ። ብዙ ፕሮቲን ብላ እና ይሄ ተማሱ ማለህበት ቤትም መብላት አለብህ እና አሳይመንቱን ለምን አትነግረኝም ስለው አይ አልነግርህም፣ ልክ የዛሬ ወር እዚሁ ቦታ እንገናኛለን። ተለያየን። በቃ ለአንድ ወር ያህል ስጋ የተባለ ምን የተባለ በላ ነበር። ምንም ግን አልወፈርኩም።
ስፖርትም ምንም አልተደረገም
ምንም ነገር እና ዛ በኋላ ወደ አንድ ወር በኋላ ከቆየ በኋላ በተባለው ሰዓት ሄድኩ። አገኘሁት። አይ እንትን ቀይረናል እና ሌላ አዲስ አሳይመንት ነው። እንደው እኔ በጣም ማወቅ ፈልጌያለሁ ምን እንዳደረግረም ነው። አልነግርህም አለ። አልነግርህም ተወው። ድርጅቱ ሌላ መንገድ አግኝቷል። ግን ወደ ጀበል ፋው ትሄዳለህ ከዛሬ ጀምሮ። ነገ ጠዋት ተነስተህ ለማንም አትናገር። ጀበል ፋው ሂድ። እዛ ብዙ ኢትዮጵያውያን አሉ፣ በተለይ ወጣት እና አደራጅ ዛለ አበራ የሚባለውን ስም እዛ ነው የተሰጠኝ።
እውነት?
አበራ የእውነት ስሜ አይደለም።
ማን ነው የነበረው?
የእውነት ስሜ
አባት ያወጣሉት
ቢራራ ነው የሚባለው። እና አበራ ተባልኩ። ሄድኩ ጀበል ፋው። ምንም ጥያቄ የለም። በኢህአፓነት አንዱ ደስ የሚለው ነገር አሳይመንት ከመጣ በጸጋ ነው የምንቀበለው። ምንም ኮሽንም አናረግም።
የገረመኝ አንዱ እንግዲህ አሁን ትልቅ አመራር አሉኝ። የዛን ጊዜ ስሙን አያውቁትም።
የሰውየውን ስም አላውቀው። አሁን አውቀዋለሁ። ያን ያላውቀው
በዚህ ቦታ በዚህ ሰዓት ብቻ ነው እንገናኝ ነው። ከአንድ ወር በኋላ የተባባላችሁ?
ከአንድ ወር በኋላ እንገናኝ አለ። ያው የማይረሳ ፊቸር ነበረው እና ሄድኩ
ጀበልፋው።
እኔ የመጀመሪያ ያፓ ሰው ነኝ። ቤት መከራየት ነበረብኝ። ቤት ተከራየሁ። አሁን ምልመላ ነው እንግዲህ ከዚህ በኋላ ያው ይሄ ገዳረፍ ያገኘኝ ሰው እንዳደረገው እንደዚህ አይነት ስራዎችን መስራት ነው። ኤኒዌይ በጣም ሰክሰስፉል የሆነ ስራዎችን ሰርቻለሁ ብዬ ነው የማምነው። ብዙ አባላቶችን ማፍራት ችያለሁ። አንዱ እንደውም አንዱ እዚህ ቺካጎ እንድመጣ አንዱ ምክንያት ካደረገኝ አንዱ እሱ ነው። እዛ የተዋወቁት ኖ እዛ ጀበል ፋው ያገኘሁት ሰው አሁን እዚህ በጣም ጥሩ ጓደኞች ሆን እና እሱና አንድ ሌላ ሁለት ጓደኞች እዚህ ቺካጎ መጡ። በእነሱ ምክንያት ነው ወደዚህ የመጣሁት እና ጥሩ ነገር ደርሶኛል። እዛ ጀበል ፋው በመሄዴ ጥሩ ሰዎች ተዋውቂያለሁ። አይ ቲንክ ለድርጅቱም ብዙ አስተዋጽኦ አድርገናል። ፋይናንሻሊ በተለይ የስራ ቦታ ማካልፓይን የሚባል የብሪቲሽ ካምፓኒ እና ሲክስ ኮንስትራክሽን የሚባል ደግሞ የቤልጅየም ካምፓኒዎች ይሰሩ ነበር እና በጣም ጥሩ ገንዘብ ይከፍሉ ነበር። በኮንትራት ነው ይሄ፣ በሰዓት በምናምን አይደለም፣ ኮንትራት ነው። አንድ ፕሮጀክት ይህን ከጨረስሽ ይህን እናረጋለን ይላሉ። ገንዘብ አለው እና የድርጅት አባል የሆኑ ሰዎች ገንዘቡን ወደ ኢህአፓ ነበር የሚልኩት።
መዋጮ ከወር ከሚያገኙት
ይላክ ነበረ።
እንግዲህ ስራው የኮንስትራክሽን ስራ ነው። እነዚህ የሚሰሩት
የኮንስትራክሽን ስራ ነው፣ የቤት መገንባትና ሃይዌይ መገንባት። አንዱ ካምፓኒ የሃይዌይ ካምፓኒ ነው፣ መንገድ የሚሰራ ነው። አንደኛው ደግሞ የቤት ህንፃ የሚሰራ ድርጅት ነው።
አባላቱ ያው በየወሩ ከሚያገኙት የተወሰነ ነበረው ወይንስ?
አይ ይህን ያላኩ የሚል ነገር የለም። ግን ያው ሰባስበን ለእኛ ለራሳችን የምግብ ብን የሚለውን እሱን እንትን ብለን የእኛ ነው የኔ ነው የምንለው ነገር አልነበረም። ጫማም ሸር አርገን ነው፣ ሱሪም ሸርትም ሸር እያረገን ነው የምንኖረው እና የተረፈውን ገንዘብ ወደ ድርጅቱ ነበረ። በየወሩ ገዳሪፍ ሄዳለሁ ሪፖርት ለማድረግ የበላዮች ማለት ነው። እንደዛ እያረግን ነው።
እንግዲህ ሀፓ ልክ ቀኝ እጅ የሚሰራውን ግራው እንዳያየው እንደሚባለው አይነት ድርጅት ነው አይደለ?
ዲስፕሊን ይበዛበታል።
እውቅያውም ደግሞ የተወሰነ ሰው ነው፣ የተወሰነ ነገር ነው የሚያውቀው።
ገዳሪፍ በሚሄድበት ጊዜ ከእኔ አለቆች ጋር ለመወያየት ሲሄድ አንዳንድ እንግዳዎች ይኖራሉ። እነሱ እኔ ስመጣ ራሳቸውን ይከናነባሉ እንዳንተዋወቅ። እነሱ ምን እንዳየው እኔም እነሱ እንዳላይ ተሸፋፍ ነው ቁጭ ብሎ። እንደውም አንድ ማስታወሱ አለ፣ እዛው ነው የሚውለው የሚያድረው እንግዳ ነው። ለአንድ አስር ቀን እዛ ቤት ነበረ። መልኩን ሳላየው ተሸፋፍኖ ምግብም ሲሰጠው ውስጥ አድርጎ ነው የሚበላው። ክራር ተጫዋች ነበር።
በጣም ይገርማል። እና እስከ ዛሬ ማያውቁትም?
እስካሁን ድረስ በጣም ፈልጌ ነበር ላውቀው አልቻልኩም። በህይወት ይኑር አይኑርም አላውቅም።
ክራር ሲጫወት እንግዲህ ተለመዱ ዘፈኖች ይጫወታል ወይስ ክራር ብቻ
ነው? በድምፁ አይጫወትም። ክራሩን ብቻ ነበር የሚጫወት። እና በጣም ደስ የሚል ክራር ነው። እና እንደሚገርመው ደግሞ የትግርኛም ይጫወት ነበር፣ የአማርኛም ይጫወት ነበር።
መልኩ አልታየም። ለማንኛው ከኢሀፓ አለቆች ውስጥ እርስዎ የሚያውቋቸው ያገኟቸው ሱዳን ካርቱም
ከዋና አለቆች ጋር ማንም የለም። እዚህ ከመጣው በኋላ ኦፍኮርስ በሙሉ አመራሮች ነው ተገናኝቻል።
ያሰማራሁት እዚህ ስመጣ አወቅኩት ያሉት ማን ነው?
ይሄ አሁን ካናዳ ያለው ኢንፐርሰን አላገኘሁትም፣ እዛ በኋላ አላገኘሁትም። ግን የአሁን ካናዳ እንዳለ አውቃለሁ። እና የሱዳን ዞን አመራር ውስጥ የነበረ ሰው ነው። እዛ ውስጥ ያሉ አንዱን ኢንፐርሰን እዚሁ አግኝቼዋለሁ። የሀፓ ኮንፈረንስ ነበረ፣ እዛ ሄጄ አግኝቼዋለሁ። ሌሎቹ ግን በጣም ሀየር ሌቭል ያሉ ሴንትራል ኮሚቴ ውስጡ ነው ድርጅቱን ከፈጠሩት እንደ እያሱ አለማየሁ እና መርሻ ዮሴፍ፣ እነዚህን እዚህ ከመጣው በኋላ ነው ያየኋቸው ያወቅኳቸው።
እንጂ እዛ ያው መዋቅሩንም በደንብ ማወቅ አይቻልም ይመስለኛል። ሁሉም በራሱ ባለበት ቦታ ያለውን ነው የሚያውቀው።
ለፕሮቴክሽን ነው፣ ብዙ አባሎች እንዳይጎዱ ጥንቃቄ ከመውሰድ ነው። በጣም ጥሩ ዲሲፕሊን የሆነ ድርጅት ነበረ ኢህአፓ። እንግዲህ ከኢህአፓ ብዙ ነገር የተማርኩት ነገር አለ። ምንም እንኳ አሁን በአንዳንድ ነገሮች የተለየ ቢኖረኝም፣ ግን በአብዛኛው ጥሩ ፖዘቲቭ የሆነ አሁን እኔ ያለሁበት ደረጃ ከኢህአፓ ያገኘሁት ብዙ ነገር ስላለ ነው አሁን እንደዚህ መሆን የቻልኩት ብዬ ነው የምገምተው።
እንደውም ይሄ የመደራጀት ነገር በኋላ በደንብ እንነጋገርበታለን። ግን መደራጀት የሚለውን የተሳካላቸው ኢትዮጵያውያን በአብዛኛው በዛ ዘመን የነበሩ ሰዎች ይመስሉኛል።
በዛ ነበረው የተለያየ ድርጅት ይሁን በዛ ጊዜ ውስጥ የነበረው ወጣት እሱን መድገም የምንችል አይመስለኝም አሁን። በጣም ለመስዋዕትነት የተዘጋጀ ትውልድ ነበረ። ቆራጥ ነበር። አገሩን ወዳድ ነበር። በዘር ማያምን ዘር ማን ነው ከየት ነው የመጣ ብሎ እንኳ የሚጠያይቅ ህዝብ አልነበረ፣ ወጣት አልነበረም እኔ የማውቀው። እና አሁን ግን ገና አስቀድሞ የት ነው የመጣው ብሎ ነው ሰው የሚጠይቀው።
በዘዴ ይጠይቃል፣ እንኳን አበሻ ፈረንጅ ይጠይቃል።
አዎ ልክ ነው። አሁን ፈረንጅ ኢትዮጵያዊ ነኝ ብዬ ስለው ስለ ኢትዮጵያ የሚያውቁት አር ዩ ፍሮም ትግራይ ኦር አማራ ይለኛል። ነው
ነገር አላት ጥያቄ
እንደዚህ ብለው ሲጠይቁ እኔ አልመልስላቸውም ብለው አም ኢትዮጵያን ብዬ ነው የሚሄደው። እና ያ ትውልድ አሁን መድገም አንችልም። አይ ቲንክ ሀገራችንም አሁን ችግር ላይ ያለችው የዛ ትውልድ አይነት ስለሌለ ነው። ቆራጥ የሆነ አገሩን የሚወድ በዘር በሃይማኖት በጣም ያልተበከለ ትውልድ አሁን የለም፣ የለም፣ አናገኝም።
በጣም ይገርማል። እኔም ትንሽ እንዲናገሩ ስለፈለግኩኝ ነው። ምክንያቱም በጣም ሚስጥራዊ የሆነ ድርጅት ነው እና እንደ በትንሿ መስኮት እንኳን በእርሶ አማካኝነት የዛሬ ልጆች ምን ሲከናወን እንደነበረ እንዲያውቁት ስለፈለግኩኝ ነው።
አዎ፣ አይ ጥሩ ነው። እንዳልኩት በኢህአፓ ብዙ ጥሩ ነገሮች አሉ። ይሄ ሰው እንደሚያወራው አይደለም። እኔ በኢህአፓ በኩል ስህተት ነበር ብዬ ማምነው የብሔር ጥያቄ በጣም ገፍቶበት ነበር ኢህአፓ እና በእኔ ግምት ትልቅ ስህተት ነበረ እሱ ፓርት። ሌላው ፓርት ደግሞ ይሄ በኢህአፓ በኩል ስፕሊት ተፈጥሮ ነበር። ኢህአፓ ለያሉ ያ ሁሉ አላስፈላጊ ነበር። ሪዞልቭ መድረግ መቻል ነበረበት። ከመኢሶን ጋር የነበረው ልዩነት አነሰሰሪ ነበር ብዬ ነው ማምነው። አደር ዳን ዳት ኢህአፓ አባላቶች በመቼውም ጊዜ አናገኛቸው የሞቱት ደማቸውን ያፈሰሱት አብዛኛው ደማቸውን ያፈሰሱት ለኢትዮጵያ ብለው ነው። ለትግሬ፣ ለአማራ፣ ለኦሮሞ ብለው አይደለም፣ ለሁሉ ህዝብ ብለው ነው ደማቸውን ያፈሰሱት።
በጣም ደስ ይለኛል ስላነሳ ነው። አቶ አበራ እርሶ ወደ ካርቱም ይመለሳሉ ከጀበል ፋው በኋላ። ሰራዊቱም እንግዲህ ፈርሶ ወደ ሱዳን ይመጣል አይደለ?
አብዛኛው የሰራዊቱ አባላቶች ሱዳን ገቡ በብዛት። እና ያኔ ሱዳንም የነበረው ስትራክቸር በጣም አፌክትድ ሆነ። ለምን እያልን መጠየቅ ጀመሩ። እስከዛ ድረስ ምንም ጠይቀን አናውቅም። ግን በኋላ እንደዛ ሰው እየጎረፈ ሲመጣ ለምን የሚለው ጥያቄ ጀመረ። በተለይ በሃፓ በኩል የነበረው ስፕሊት እዛ በኋላ አሜሪካ ደግሞ ስትራቴጂካሊ ሴትል እናደርጋለን የፖለቲካል ኬዝ ላላችሁ እንፈቅዳለን አሉ። 3000 ኢትዮጵያውያን እንወስዳለን አሉ። አሁን ሁሉም እየተነሳ ኤምባሲው መሮጥ ጀመረ ማለት ነው። እኔ ትንሽ መቆየት አለብኝ ኢምፔሪያሊዝም ይውደም ብዬ ወደ ኢምፔሪያሊስት ሀገር አልሄድም ብዬ ለተወሰነ ጊዜ አንገርግር ያለሁ ላለመሄድ። ግን በኋላ መወዳቸው ጓደኞቼ በሙሉ መጡ። አይ እኔም እንግዲህ ምን አደርጋለሁ ብዬ መጣሁ።
እንግዲህ በዛን ጊዜ በጣም ብዙ ስደተኛ የነበር ይመስለኛል።
አዎ
የድርቁም ተጨመረበት ልበል ነው። ገና ነው እሱ
ነው ድርቁ እኮ ወደ
ሊማቆ 7 ነው በኋላ ነው 80 ምናምን
85 ነው እዚህ ነው ከመጣ።
አዎ ልክ ነው። ግን ብዙ ስደተኛ ነበር።
አዎ
ምን ያህል ይሆናል ቁጥሩ በዛን ጊዜ?
እኔ ባለሳሳት ከሚሊየን በላይ ኢትዮጵያውያን ሱዳን ውስጥ ነበሩ ላለሁ። እንደውም አንዳንዶቹ እስከ 2 ሚሊየን ይላሉ። እንደው ሳላጋን ነው ከአንድ ሚሊየን በላይ ነበረ። በእርግጥ ጦርነት ነበር
ከሶማሌ ጋር።
የሶማሌው በኋላ የመጣ ነው ወይም እንትን እሱ ሳይሆን በተለይ ሱዳን ውስጥ የነበረው ስደተኛ ከሶማሌው ጋር ምንም ግንኙነት የለውም። ግን ኢዲዩና ኢህአፓ ተዋግተዋል። ቲፒኤልኤፍና ኢህአፓ ተዋግተዋል። ቲፒኤልኤፍና ኢዲዩ ተዋግተዋል። ሁሉም ከደርግ ጋር ተዋግተዋል። የኤርትራ ኃይሎች ደግሞ ከደርግ ጋር ተዋግተዋል። ያ ሁሉ ህዝቡ እንዲሰደድ አድርጎታል።
አፈናቅሎታል።
በጣም በተለይ ከኤርትራ፣ ከትግራይ፣ ከጎንደር ከነዚህ ሶስት አገሮች በጣም ብዙ ህዝብ ተፈናቅሏል። ያኔ ማለት ነው በብዛት እነዚህ ናቸው። እነዚህ ሶስት ቦታዎች ነው እንግዲህ ስደተኛ። ጦርነትም የበዛው እዚህ አካባቢ ነበር።
ልክ ነው። በጣም በጣም ብዙ ነው ቁጥሩ። ሶስት ሺህ ወደ አሜሪካ ይግባል።
አሜሪካ 3000 አሉ። ግን ጀርመንም ይሄዱ አሉ። ካናዳ እንኳ ወደ ኋላ ነው መሰለኝ። ግን ካናዳም ጀምሮ ነው። በካናዳውም ብዙ አላውቅም። ጀርመን ይሄዱ ነበረ። ሆላንድ የሚሄዱ ነበሩ። እነዚህ ጀርመንና ሆላንድ የሚሄዱ ትንሽ ከአሜሪካው ለየት የሚያደርገው ምንድን ነው? ጀርመኖች ኦፕን ናቸው፣ ግን የትራንስፖርቴሽን መክፈል ይኖርብናል። ያኔ ገንዘብ የለም። የሚችሉት እየከፈሉ ሄዱ ወደ ጀርመን። ሌላው ግን አሜሪካ የክፍያ አይጠይቁም ነበር።
በቃ የኢህአፓ ቢሮዎች ተዘጉ በዚህ ጊዜ?
አይ የተዘጋ ነገር የለም፣ ግን አባላቶች እየጣሉ እየተዉት ጀርመን ሄዷሉ፣ ሆላንድ ሄዷሉ፣ ወደዚህ የመጧሉ፣ ካናዳ ሄዷሉ።
መወቃቀስም ያለ ይመስለኛል።
አለ
ሁልጊዜ ሄዱ የሚል
መወቃቀስማ
ይቀራል።
የሀበሻ ጸባይ ነው። አንዱ ከምጠለው የኛ ባህል አሉባልታ፣ ወቀሳ፣ ፈጠራ ዝም ብሎ ሰው ለማስጠላት ድርጅትን ለማስጠላት ፈጥሮ የሚያወሩዋሉ። ይሄ በደንብ በኢትዮጵያውያን ያለ መጥፎ መጥፎ አስቀያሚ ባህል ነው። እንደዛ አይነት ነገር አለ። ጀኒውሊ በዲፍረንስ የተለያዩ አሉ።
ወደ ኢትዮጵያም የተመለሱ አመራሮች ነበሩ
አሉ። አዎ አመራር ብቻ አይደለም፣ ከሜዳም መጥተው በሱዳን አድርገው ደርግን ይቅርታ ጠይቀው የገቡ አሉ።
አይነቱ ብዙ ነው።
ብዙ ነው። የተለያየ ምክንያት አለ።
ለማንኛውም እርሶ ከሶስት ሺዎች ውስጥ
አንዱ ነው።
መጨረሻ ላይ አንዱ ሆኑ።
አንዱ
በአንዴ መቼም አይደለም አይደለ? 3000 የወሰዱት
አዎ፣
አንድ ሁለት ዓመት የፈጀ ይመስለኛል።
ሁለት ዓመት አዎ፣ ኦልሞስት ክሎስ
ወስዷል። ለአሜሪካኖቹ መምረጫው ዘዴ ምን ነበረ?
አንደኛ የምናቀርበው ምክንያት አገር ቤት ተመልሼ ብገባ ያስገድለኛል ወይም እስር ቤት ያስገባኛል የሚል እምነት ኢንተርቪው የሚያደርገው ሰው ላይ ማሳደር አለብን። ዋናው እሱ ነው። ሁለተኛው ሜዲካል ማለፍ ያስፈልጋል። እነዚህ ሁለቱ ከተሳኩ ሶስተኛው እንኳ በጣም ብዙም አይደለም፣ ስፖንሰር ያስፈልጋል። ስፖንሰሩ ስደተኛው ምንም የሚያደርገው ነገር የለም። አፕሩቭ ከተደረገ በኋላ አንድ ሰው ታሪኩን ለስፖንሰሮች ይልካሉ። አንዱ እንግዲህ እኔ ወስደዋለሁ ብሎ ይወስናል ማለት ነው።
እንግዲህ በዛን ጊዜ እነዚህ ነን ፕሮፊት ኦርጋናይዜሽንስ የሚባሉት የሃይማኖት ድርጅቶች ምሎች ነበሩ እነዚህ ስፖንሰር እያደረጉ የሚወስዱት?
አዎ፣ ብዙ የተለያዩ ድርጅቶች። አዎ፣ አብዛኛዎቹ ነን ፕሮፊት ኦርጋናይዜሽን ናቸው። አውል ሰይ 99%።
ስለ ጉዳዩ ማውቀው ሳይሆን ያው የሰብአዊ እርዳታ ነው።
የሰብአዊ እርዳታ ነው። ምንም ከሌላ ጋር ግንኙነት የላቸው።
አቶ አበራ እንግዲህ ወደ አሜሪካ በምን በኩል መጡ? ከተጠናቀቀ በኋላ
አዎ በሉፍታንዛ ነው የመጣሁት። ከካርቱም ያው ኒውዮርክ አንድ ቀን አደርኩ የኒውዮርኩን ባላነሳው ይሻለኛል። ብዙ ነው ብዙ የደረሰብን ነገሮች አሉ።
እንግዲህ ከካርቱም አሜሪካ መምጣት ከባድ ይመስለኛል።
ከባድ ነው። እኔ የሚያደግኩት ዳባት ነው። ኢቭን ጎንደር ከተማው ራሱ ከተማው ለቪዚት የሄድኩ ዘመዶች እዛ ስላሉ ምናምን እያልኩኝ ዳባት ነው ብዙ ያደግኩት፣ ወይም ደባርቅ ነው። እና ቴክኖሎጂ ጉዳይ አለ። ይህንን ብናገረው ደስ ይለኛል። ከኒውዮርክ የገጠመኝን ነገር ስፖንሰር ያደረገኝ ድርጅት ሆቴል ውስጥ ወስደው ድሮፕ አረጉኝ። ማታ ነው የገባ ነው እና ጠዋት መተን እንወስዳለን። ሳን ፍራንሲስኮ ነው የሚሄደው። መኖሪያ ሳን ፍራንሲስኮ እንዲሆን ነው ተነገረ። እና
እርሶ ብቻ ነበሩ እንዴ? አበሻ ነው ሌሎች ነው
ነበሩ? አንዳንዶቹ ቺካጎ መጡ፣ አንዳንዶቹ ኒውዮርክ ሚሄዱ። አዎ፣ በተለያየ ቦታ ነው። እና እኔ ሳን ፍራንሲስኮ ነበር፣ ግን ሁሉም ያድራል እዛ። በኔክስት ዴይ ነው ወደዚህ የሚመጣው፣ ኒውዮርክ ማለት ነው። እና ርቦኛል፣ ገንዘብ የለኝም። ወጣቶች ናቸው መጥተው ከኤርፖርት የተቀበሉኝ።
ኢትዮጵያውያን ናቸው?
ኖ ነጮች ናቸው። 20 ዓመት 21 ዓመት እንደዚህ የሚሆኑ ናቸው። እና እዛ ሆቴሉ ላይ ስንደርስ ምግብ ምንም ደሞ ሁሉ ነገር ተከፍሎልሃል አለችኝ ልጅቱ ማለት ነው። ይሻል ገባሁ፣ ቼክን አረኩ፣ ሄድኩ ምኝታ ቤቴ። እንግዲህ ኢቨን ኤሌቬተር እንዴት ተወስዶ እንደሚካሄድ ሁሉ የት እንደሆነ አላውቅም። ኤሌቬተር ውሰድ ይሉኛል። ኤሌቬተር ምንድን ነው? ሱዳን
ኤሌቬተር የለም።
አለ ግን ሊፍት ነው የምንለው እኛ። እና ኤሌቬተር እኔ ሰምቼው አላውቅም ቃሉ። ኤኒዌይ እዛ ያሉትን ሰራተኞች እየጠየቅኩ ሩሜ ሄድኩ ማለት ነው። እዛ ስሄድ ምግብ ይመጣል እጠብቃለሁ እጠብቃለሁ፣ ምግብ አይመጣም። ራበኝ በጣም። አይ ልሂድ ተመልሼ አልኩና ወደ ሎቢው ሄድኩ። አይ ቢን ዌይቲንግ ፎር ማይ ፉድ አልኳቸው።
እንግሊዝኛ ይችላሉ?
እንግሊዝኛ በደንብ ይችላሉ።
ትምህርቱ ጥሩ ነበር ማለት ነው? የደባርቅ
እሱ ሳይሆን ያደግኩት ሚሽን ውስጥ ነው።
የምን ሚሽን ነው?
የብሪቲሽ ሚሽን ነው።
አለ እንዴ ጎንደር ውስጥ?
አለ በደንብ። እንደውም ብዙ ቦታ ጎንደር ውስጥ አላቸው።
ይገርማል፣ ሰምቼ አላውቅም።
አዎ አላቸው፣ አላቸው። እና እዛ ነው ያደግኩት።
የካቶሊክ ሚሽን ነው?
የፕሮቴስታንት ሚሽን ነው። ግን እኔ ወላጆች ያሉበት ሰፈር ይሄ ከሆነ እዛው አጠገቡ ስለሆነ ከአንደኛ እስከ አምስተኛ ክፍል የተማርኩት እዛው ሚሽን ውስጥ ፈረንጆች አሉ። እነሱ ጋር በየቀኑ ነው የምንገናኝ። አለው።
ስለዚህ እንግሊዝኛ ችግር የለም።
አዎ ችግር የለም። እንግዲህ ፍሉዌንት ላይሆን ይችላል፣ ግን ምንም ችግር አለ። በደንብ እግባባ ነበር። ምንም አስተርጓሚም አልፈልግም ነበር።
ምግብ ቤት አለ
አሉ። እንደ ሬስቶራንት ይሁን ልዘና አለኝ ሰውየው። አዎ እሺ ብዬ ሄድኩ። መቀመጫ ወስደው አስቀመጡኝ። ሜኑ አመጡልኝ። እዛ ሜኑን ሳየው የማውቀው ምግብ የለም፣ ምንም ነገር የለም። እና የደሮ ስዕል አየሁ። ይሄን ነው የምፈልገው አልኳቸው። እና ሀፍ ወይስ ፉል አለችኝ። እና ምን ለማለት ነው ሀፍ ኤንድ ፉል? እንደዛ ኦርደር አድርጌ ስለማላቅ አይ ፉል አምጪ አልኳት።
ዶሮ ከነነፍሷ መጣች።
ያው ተጠብሶ ተጠብሶ እንዳለች በቃ ሳትቆራረጥ አምጥታ አስቀመጠችልኝ። ሴት ሰላጣም አብሮ ይመጣል፣ ሱፕም አለ። ሁሉን አቀረቡልኝ፣ ግማሹንም አልበላሁትም። ብዙ ነው በላው። ዲዘርት እናምጣ አሉኝ። አዎ አምጪ አልኩኝ። በቃ ምክንያቱም ተከፍሏል ተብዬ ተነግሮኛል። እና ዲዘርትም አመጣች። አልኮል ላይ እኔ ብዙም ግድ የለኝም፣ ግን ቢራ አለችኝ። ቢራም አምጪ አልኩ። ቡናም አለችኝ አምጪው። አሁን በቃ የሁሉ ተደማምሮ ከቲፕ ሁሉ ጨምረው ወደ 90 ብር መጣ ቢሉ እና ምታስቀምጠችው አለው። 90 ብር ይላል ምንድን ነው ይሄ ብዬ በቃ ምንም አቴንሽን አልሰጠሁም። ተነሳሁና ወጥቼ ለመሄድ ስሞክር እንዴ ሰር መክፈል አለብህ እኮ ነው ተከፍሏል አልኳት።
ተነግሮኛል።
ማን የነገረ? ማይ ስፖንሰርስ። ምንም ክሉ የላቸውም። ይሄ በስፖንሰር እንደመጣው ሬፊጂ ልሁን ምንም ያውቁት ነገር የለም። ከዛ ሴኪሪቲ መጣ። ምንድን ነው ተባለ። ወደ ፍሮንት ደስክ ይዘውኝ ሄዱ። ሲሄድ ኦ አልነገረችም፣ ሊሚት አለ 25 ብር ነው የተፈቀደላለች። አም ሶሪ አይ ዶንት ሃቭ ኤኒቲንግ አልኳቸው። ይህን አልነገሩኝም አልኩ። አይ ዶንት ወሪ ውል ቶክ ትዘም አሉ። በጣም ተናደርኩ። ያሳፍራል ነገሩ
በጣም።
እና ጠዋት መጡ እነዚህ ልጆች ፒክሌ አረጉኝ። እንዴት እንደዚህ ታደርጋላችሁ አልኳቸው። Oh, we are so sorry. Don't worry, we'll take care of it. እንኳን በላለች
አይ መቼም ደስ ይሉታል በኋላ
የአሜሪካ አንዱ
እንኳን በላው ከአሜሪካ ጋር እንደዚህ ነው ተዋወቁት
አዎ ከዛ እንግዲህ ወደ ሳን ፍራንሲስኮ ሄድኩ ሳን ፍራንሲስኮ ደግሞ ያስገባኝ ድርጅት ሆቴል ውስጥ ነው ያስገቡኝ እዚህ እንደምኖረው ስላቸው ሆቴሉ ቆንጆ ቦታ ነው ግን እንደው አልመሰለኝም ሆቴል ውስጥ እንደዛ የሚቀመጥ አይ ነው ለጊዜው ነው አንተን ብቻ የመጀመሪያ ሬፊጂ አንተ ስለሆንክ ከጅቡቲ የምናስመጣቸው አሉ እነሱ ሲመጡ ቤት እንከራይላችኋለን አሉ እሺ አልኩ ያኔ አጨስ ነበር ሲጋራ አጨረስኩ ሲጋራ ሱዳን ውስጥ ማውቀው አንዳንድ ሸጣል
አንድ ፍሬ
አዎ ወጣው ምንም የለም ሻጭ የለም
አሁን ገንዘብ ሰጥቶት ትንሽ
ትንሽ ያው የስፖንሰሮቼ እክስ ገንዘብ ሰጥቶኛል ለአንዳንድ ነገር ለምግብ ለምን ሲጋራ አይት ነው የሚገኘው የሲዞር ዛከባቢው ከሩቁ ይሄ ዊንስተን ሲጋራ ተለጥፏዩ
ማስታወቂያ
ነው እዚህ መሆን አለበት በቃ ብዬ ሲሄድ በሩ ላይ ቆሜ አያለሁ እንግዲህ በእርግጠኝነት መሆን ፈልጌ ነው የሰው ቤት ነው ወይስ ምንድን ነው ሱቅ ነው አልገባኝም መንገድ ላይ ሰዎች መኪና እያቆሙ ሚትር አለ የመኪና ሚትር እና ሚትር ውስጥ ሳንቲም ይከታሉ ለምንድን ነው ሱዳን እያለሁ ስለ አሜሪካ የሰማሁት አንዱ ነገር ለሁሉም ነገር ታክሲ ይከፈላል የሚል ነው እና አዎ ልክ በቃ እቺነች የአሜሪካ ታክስ አልኩና ያለችኝን ሳንቲሞች ሳስቤ እዛ ሚዝሩ እስከትች ድረስ እንደፍቼ ገባ
እንግዲህ ይሄ የፓርኪንጉ ክፍያ ነው
አዎ ያለ መኪና ከፍዬ ገባው አላወቅኩም እኔ ሚትር አይቻላቅም በሕይወቴ ውስጥ አይቻላቅም እንደዛ ነገር ገብቼ ሲጋራዬን ይዤ ድረሴን ነፍቼ ወጣሁ ኖ እንትኑን ከፍዬ ሲጋራውን ከፍዬ ወጣሁ ግን የሚትሩ ግን አላስፈላጊ ነገር ነበረ ኤንወይ እንደዛ ወጣሁ ገባሁ ሆቴሌ ገባሁ ጓደኞች እዚህ አሉ አንዱ እዛ ጀበል ፋዊ ተዋወቅት ወንድሜ ነው አንደኛው ደግሞ ካርቱም ውስጥ የተዋወቅት ነው ሁለቱም እዚህ ናቸው ሁለቱም በጣም ወዳቸው አሁንም እንደ ወንድሞቼ ማቸው በጣም ልዩ ጓደኞች ናቸው እና ከነሱ ጋር ዴሊ እናወራለን አሁን በአምስተኛው ቀን ያው የወጣው ሲጋራ ውስጥ ማጨሳል ያኔ እንዳሁኑ እዚህ ስትሪክሽን አልነበረም
ይጨስ ነበር
እና ሎቢው እየሄድኩ ማጨሳለሁ እና የሆነ አንድ ጥቁር ሰውዬ ሎቢው ላይ መጣና እዚህ ያለው የመጣ ስታጨሳለሁ ጓደኞች የሉም እንዲ ያለኝ አዲስ ነኝ ጓደኛ የለኝም አልኩት ጓደኞች ጋር መተዋወቅ ትፈልጋለህ አለኝ እና ሹር አልኩት እና አንተ ያለህበት ፍሎር ነው እኮ ያለ ነው አለ እንዴ ሰውዬ እንዴት አወቀ ለካ እኔ ያለሁበት ሚድል ሩም ላይ ነው ያለሁት ይሄ ሰውዬ ደግሞ ኮርነር ላይ ነው ያለው እና መሄድ ትፈልጋለህ አለ ሹር አልኩት በቃ እኔ አሁን ሰው ማወራው አገኘው ብዬ ወሰደኝ
ወደ ክፍሉ
እና በሩን ከፈተና በግባ አለኝ እንደዚህ ስገባ ወደ 4-5 ወንዶች ራቁታቸው ሆኖ ይሳሳባሉ እንዴት እንደጮህ አላቅም በዮጆ ውስጥ እንደዛ አልጮህም ይሄ ሰውዬ ደግሞ በጣም ትልቅ ሰው ነው ረዥም ነው በጣም እንሂድ ያለኝ እሱ እንዴት እንደገፋሁት አላቅም ያፍቼው ወደ ሩሜ እየሮጥኩ እና ሰውዬው ደንግጦ እዛ በሩ ላይ እንደዚህ ደንግጦ ያያኛል ዞር ብዬ ሳየው እዛው አልተንቀሳቀሰም ደርቆ ቀረ ሰውዬው ሩሜ ውስጥ ገባው ሶፋ ነበረው ሶፋ በሩ ላይ አደረኩ ወዳው ለስፖንሰሮቼ ደወልኩ እዚህ ላሉ ጓደኞችም ደወልኩ እነዚህ ይስቁብኛል ስፖንሰሬም ይስቃል እንዴ ይሄ ሰው ይሄ በቃ ስፖንሰሬ እናና ውሰደኝ ከፈለግ ሱዳን መልሰኛል መጣ አንድ ሰዓት ይወስድብኛል አለ አይ አይዶን ኬር አልኩት በኋላ መጣ አንድ ሰዓት በኋላ አይ በፍጹም ምን እዚህ አልኖርም አልኩት ሊያስረዳኝ ሞከረ ጎጆዎች አይደሉም እንደዚህ አይነት ነገር
አለ በፈቃደኝነት ነው
አዎ የትም ባገር ብትሄድ እንደዚህ አይነት ነገር አለ እኔ አላቅም አልኩት እንዲህ አይነት ነገር አላቅም አልፈልግም አልኩት ለካ ደግሞ እንደዚህ አይነት ነገር እዛ ከተማ በጣም ትልቅ ነው እና እዚህ ጓደኞቼን አነጋገርኳቸው በቃ እዚህ ነው አለ አሉኝ። በማግስቱ ትኬት ገዙልኝ ስፖንሰሮች። እዚህ መጣሁ።
ቺካጎ
መጣሁ። ጀበልፋው የተዋወቅኩት ጓደኛዬ ወንድሜ እሱ ጋር ነው የገባሁት። እሱ ጋር አንድ ሶስት ወር ቆየሁ እና ያኛው ካርቱም ደግሞ የተዋወቁት ጓደኛ እሱም እዚሁ አሁንም እዚሁ ነው ያለው። ያኛው ጀበልፋው የተዋወቁት ተስፋ ያስማማው ይባላል። አሁን እሱ ትልቅ ሰው ነው። የዩኤስ ገቨርንመንት ኦዲተር ሆኖ ነው የሚሰራው። ዲሲ ነው የተማረው፣ እዚህ ነው። ኤኒዌይ ተስፋዬ ቤት ነው ሶስት ወር እንደዚህ የቆየሁት። እንደዚህ ነው ቺካጎ።
ስራ ሰሩ ወይስ ሶስቱን ወር ያው መለማመጃ?
አልሰራሁም። አይ አልሰራሁም። ኖቨምበር 25 እዚህ ቺካጎ ገባሁ።
ብርድ ነው ሰዓቱ?
አዎ አዎ። ስራ የጀመርኩት ማርች 9 ነው። ዲቫን ባንክ የሚባል አለ፣ እዛ ጀመርኩ ስራ እና አምስት ወር ቆይቻለሁ።
ጎጆ አልወጡም። ቤት ለብቻ
ስራ ከያዝኩ በኋላ ነው
ይበቃል። ዙሪያ ገባውን ለማወቅ
አዎ፣
አገሩን ለማወቅ ይበቃል አይደለ?
አዎ አዎ። እና ያኔ ፍቅር ነበር። አዲስ የመጣ ነው ልጆች፣ ዘር የሚባል ነገር አልነበረም። እንግዲህ አጋጣሚ ሆኖ እነዚህ አሁን ተስፋዬም ያልኩት የቀለቤ ባለቤት ሁለቱም ጎንደሬዎች ናቸው። ይሄ አጋጣሚ ነው፣ በካልኩሌሽን አይደለም። ከዛ በተረፈ ግን አብዛኛዎቹ ጓደኞቼ ጎንደሬዎችም አይደለም፣ ወንድሞቼ ማለት ናቸው እነዚህ ሁለቱ። እና ሌላ ቦታ የሚመጡ እንደ ወንድሞች የማያቸው አሉ። አሁን ፈላስፋው ትናንት
በቦርድ ውስጥ ያየ ናቸው።
አዎ፣ እነዚህ ወንድሞቼ ናቸው። አዎ።
ከዛሬ እንግዳችን ከአቶ አበራ ሲሳይ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ሙዚቃ ለእናንተም ለእንግዳችንም መርጠናል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉም ከልብ እንመኛለን። ሸገር 102.1 የእናንተ ሬዲዮ።